جان مکن تشنو.
ዩናይትድ ስቴትስ የህግ መወሰኛ ምክር ቤት ለስድስት የምርጫ ዘመናት ቀደም ሲልም በህግ መምሪያው በወጣትነት ዕድሜያቸው ሀገራቸውን በውትድርና ያገለገሉ የሴናተር ጃን ማኬና ስክሪን ዛሬ ሜሪላንድ ዋና ከተማ አናፖሊስ ውስጥ ቤተሰብና ወዳጅ ዘመድ በተገኘበት የቀብር ስነ ስርዓት አርፏል። ለሴናተር ማኬን የተደረገው ለአምስት ቀናት የዘለቁ የመታሰቢያና የአሸኛኘት ስነ ስርዓቶች በእንደራሴነት ባገለገሏት አሪዞና ግዛትና ዋና ከተማይቱ ዋሽንግተን ዲሲ ውስጥም ከትላንት በስቲያ በተወካዮች ምክር ቤቱ ትላንትም በብሔራዊ ካቴድራል በመንግስታዊ ክብር ተከናውኖላቸዋል። ሰለሞን አባተ የአሸኛኘት ስነ ስርዓቱ የፖለቲካ ተንታኝን ያካተተ ዘገባ ይዟል።
የጃን መኬን የመጨረሻ ማረፊያ የሆነው ሜሪላንድ ግዛት ዋና ከተማ አናፖሊስ የሚገኘው የባህር ኃይል አካዳሚ መካነ መቃብር ከእርሳቸው ቀደም ሲል ካረፉት የጦር አውድ ጓዳቸው በኋላም የቅርብ ባልንጀራቸው ሆነው የዛሬ 4 ዓመት እስካለፉ ድረስ በቆዩት አድሚራል ቼክ ላርሰን መቃብር ጎን ነው። የዩናይትድ ስቴትስ ባህር ኃይል የጦር ጀት አብራሪና ተዋጊ ለአምስት ዓመታትም በቪየትናም እስር ቤት የብረታ ስቃይ ያሳለፉት ጃን ማኬን ባለፈው ጥቅምት ወታደራዊ ዕውቀታቸውን ወደ ቀሰሙበት አካዳሚ ብቅ ያሉ ጊዜ ላገኙአቸው የተማሪዎች መማክርት ጉባኤ አባላት ሲናገሩ ያኔ ወደፊት ይጠብቋቸው ለነበሩ እጅግ የከበዱ ፈተናዎች ትምህርት ቤታቸው ምን ያህል እንዳዘጋጃቸው አስታውሰውላቸዋል። በዚህ ስፍራ አሉ ማኬን፣ የሰረጸብኝ የክብር ስሜት እጅግ የጨለሙ ቀኖቼ በዋጡን ጊዜ እየመጣ ሹክለኝ ይናገረኝ ነበር። እናም አሁን ውርደትን እጸየፍ ዘንድ ወደ ተማርኩበት ወደዚህ ስፍራ እንደገና ደግሞም እንደገና እመላለሳለሁ። በትናንቱ የብሔራዊው ካቴድራል የመካና ሸኛኘት ስነ ስርዓት ላይ ዝክረ ታሪካቸውን እጅግ በጠነከሩ ቃላትና መልእክት ያሰሙት የቀድሞው ፕሬዝዳንት ባራክ ኦባማ የሴናተር ማኬንን ተክለ ሰብዕና ከሁለንተና ጎኑ እያነሱ ከዛሬም የሀገራቸው ፖለቲካ አንጻር መዝነውታል። ስለቀደሙት ወዳጃቸውና ስለፖለቲካም ተቀናቃኛቸው ያላቸውን ክብር በዚያ ለታደመው ሐዘንተኛ በጥያቄ መልክ አቅርበዋል።
Spirit we celebrate this week, that striving to be better, to do better, to be worthy of the great inheritance that our founders bestowed.
በዚህ ሳምንት ውስጥ ከፍ አድርገን እያነሳ ነው ያለነው መንፈስ የተሻለን እንድንሆን የተሻለን እንድንሰራ የሀገራችን መስራቾች የጫኑብንን ታላቅ ውርስ በሚመጥን ሁኔታ እንድንኖር የሚገፋን አይደለም እንዴ? አሉ ኦባማ። ደግሞም ኦባማ ዛሬ በአሜሪካ እየተስተዋለ ስላለው ፖለቲካም ተናገሩ።
So much of our politics, our public life, our public discourse can seem small and mean and petty.
ከፖለቲካችን ከመንግስታዊው ህይወታችን በየአደባባዩ ከመናስተማው ንግግር የበዛው እጅግ የተነሰ የክፋትና የወረደ የመሰለ ነው። ይከተላሉ ቀድሞ ፕሬዝዳንት በጩኸትና በስድብ በአስመሳይ መጣረሶችና በፈጠራ ቁጣዎች የተጨናነቀ ሆኗል። ይህ ደፋርና ጠንካራ መስሎ ለመታየት እየጣረ ያለ ፖለቲካ ግን አሉ ኦባማ በመሰረቱ ፍርሃት የወለደው ነው።
John called on us to be bigger than that. He called on us to be better than that.
John ከዚያ የገዘፍን እንድንሆን ነግሮናል። ከዚያ የተሻለን እንድንሆን መክሮናል። ጃን ማኬን የዛሬ 10 ዓመት ተካሂዶ በነበረው ፕሬዝዳንታዊ ምርጫ ወቅት የባራክ ኦባማ ሪፐብሊካን ተቀናቃኝና ብርቱም ተፈካካሪ ነበሩ። ምንም እንኳን የምርጫው መጨረሻ ለማኬን ባይወግንም ከዚያ በኋላ በነበሩት 8 የኦባማ ዓመታት ግን ማኬንን ያሽንፈታቸው ሞራላቸውን ሳያሸንፍ ለፓርቲ ማንነትና ለፖለቲካ ቁርሾ ሳይንበረከኩ ልክ ባልመሰላቸው ሲወቅሱና ሲነቅፏቸው ትክክል ነው ብለው ባመኑበትም ያለማመንታት ሲደግፏቸው እንደነበረ ኦባማ እዚያ አደባባይ ላይ የመኬንን አስከሬን ይዞ የአሜሪካን ባንዲራ በለበሰው ሳጥን ፊት ቆመው መስክረዋል። እንዲያውም ከአይናቸው እንባ እስኪመነጭ ስለ መኬን የውስጣቸውን ስሜት ተናግረዋል። መኬን የዛሬ 18 ዓመትም እንዲሁ ለፕሬዚደንትነት ለመወዳደር ተነስተው የሪፐብሊካን ፓርቲያቸውን ይሁንታ ሳያገኙ ቀርተዋል። ጆርጅ ቡሽ ነበሩ ላለመመረጣቸው ሰበቡ። መኬን ብርቱ በሆነ የአንጎል ካንሰር መያዛቸው ከታወቀ ከጥቂት ወራት በኋላ ከአደባባይ ጨርሰው ሲርቁ ይህቺ ዕለት መንገዷ ላይ እንደነበረች እውን ሆነና ወደነዚያ ወደ ቀደሙ የፖለቲካ ተቀናቃኞቻቸው ባለፈው ሚያዝያ ስልክ ደውለው በአሸኛኘትና በቀብራቸው ስነ ስርዓት ላይ ታሪካቸውን የሚናገሩላቸው እነርሱ እንዲሆኑ ጠየቋቸው። ሀዘናቸውን ባይደብቁም ተስማሙ። የቀድሞቹ ፕሬዝዳንቶች በተቆረጠችው ዕለት በትናንቱ የዋሽንግተኑ ብሔራዊ ካቴድራል መድረክ ላይ ቆመው ከመሰከሩላቸው ሰዎች አንዱም ጆርጅ ቡሽ ነበሩ። እጅግ የተከበሩ ተቀናቃኞቻቸውም ሀገራቸው የሚወዱ መሆናቸውን ሰብአዊ ፍጡራን መሆናቸውንም የማይክዱ ሰው እንደነበሩ ተናገሩላቸው።
He was honorable, always recognizing that his opponents were still patriots and human beings. He loved freedom.
በእያንዳንዷ ሕይወት ውስጥ አሉ ጆርጅ ቡሽ፣ በተፈጥሮ ያለን ክብር፣ የሀገር ድንበሮች ላይ የማይጠፋውን የሰው ልጅ ክብር፣ በአምባገነኖች የማይነጠቀውን የሰውነት ክብር አጥብቆ ያከብር ነበር። ከምንም በላይ ደግሞ ስልጣንን ያለ አግባብ መጠቀምን ጆን አጥብቆ ይጠላ ነበር። ቡሽ ናቸው ባለቤታቸውን፣ 7 ልጆቻቸውንና 106 ዓመት እድሜያቸው የሆነ እናታቸውን ጨምሮ በካቴድራሉ ስነ ስርዓት ላይ ከታደመ በመቶዎች የሚቆጠሩ ቤተሰብ፣ ዘመድ አዝማድ፣ የቀድሞ የምክር ቤቱና የጦር ባልደረቦቻቸው፣ የቢሮአቸው ሰራተኞችና የዩናይትድ ስቴትስ ልሂቃን መካከል የቀድሞ ፕሬዝዳንት ቢል ክሊንተንም ተገኝተዋል። ምክትል ፕሬዝዳንቶችና የውጭ ጉዳይ ሚኒስትሮችም ነበሩ። የጃን መኬን ልጅ ሜጋን መኬን ስለ አባቷ ማንነት ስትናገር የዩናይትድ ስቴትስን ምንነትና የፖለቲከኞቿንም ማንነት እየሰነጣጠቀች ትተነትን ነበር የሚመስለው። በአሁኑ ፕሬዝዳንት ዶናልድ ትራምፕ ላይም በውስጧ የሚንቀለቀል ቁጣ እንደሚነድ ቃላቷና የቃላቱ ኃይል የሰውነቷ መግዘፍና የመንፈሷ መናጥ ያሳብቃሉ። ውስጧ ይንሰቀሰቃል። አንደበቷ ቋጥኝ ቋጥኙን ያወርደዋል።
My father is gone. My father is gone.
አባቴ ሄደ፣ ሀዘኔ ብርቱ ነው
አለች ሜጋን። አባቷም ስለ ሀገራቸው የከፈሉትን ሁሉ በኩራትና በክብር ዘከረችና አሜሪካ አትኩራራም አትንጠራራም አለች።
America does not boast because she has no need to. The America of John McCain has no need to be made great again because America was always great.
አሜሪካ ጉራት ታውቅም አያስፈልጋትምና የጃን ማኬን አሜሪካ እንደገና ትልቅ መሆን አያስፈልጋትም፣ ሁልጊዜም ትልቅ ነበረችና።
ያኔ በሐዘንና በዝክር ስርዓት ላይ መቼም ታይቶ በማይታወቅ ሁኔታ ካቴድራሉ በጭብጨባ አስተጋባ። ዛሬ እሁድ ነሐሴ 27 2010 ዓመተ ምህረት የአምስቱ ቀናት የመኬን አሸኛኘት ፍትሃትና ዝክር ተጠናቆ አስከሬናቸው በዘላ ዓለማዊ ማረፊያው ተቀምጧል። ስለ ጃን ማኬን ማንነት፣ በሀገራቸውና በዓለም ፖለቲካ ውስጥ ስለነበራቸው ቦታ፣ ስለ ውርሳቸውም እንዲያካፍሉን ብዬ ወደ ኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ወደ ዶክተር ብሩክ ኃይሉ ደወልኩኝ። የኢትዮጵያ ዲፕሎማትም ሆነው አገልግለዋል፣ የሚኖሩትም አሜሪካ ነውና እንደ ምሁርም የአሜሪካንም ፖለቲካ እየሰሩበት ናቸውና ከመጽሐፉም ከትውስታቸው
ሴናተር ጆን ማኬንን ማየው በሁለት ደረጃ ነው። አንድ ዩኒቨርሳል ቫሊስ ይባላል። ሰው በሰውነቱ የአሜሪካ ዜጋ ነው ሳንል ካየን እንደ አንድ የዓለም ዜጋ አፍሪካዊ ኢትዮጵያዊ ምን ሆነ ብለን በዛ መሰረት ላይ ተነስተን ስናየው አላማ ያላቸው ሰው ነበሩ ነው ምለው። የራሳቸው ቫሊስ ያላቸው ሰው ልጅ በኩል የሚያዩ አገር ወዳድ ከራሳቸው ባለ ሀገራቸውን የሚወዱ እንግዲህ ኢትዮጵያውያን አሜሪካን ሁሉም አይደለም። እንደገና ደግሞ የሚሰየ ፕሪቪሌጅ ውስጥ የተወለዱ ማለት የተለየ ፋሚሊ ቤተሰብ ውስጥ የተወለዱ ሰው ሆኖ
ያው ከፍ ያለ ማህበራዊ ደረጃ ያለው በመንግስት ደረጃም ብዙ ሹመት ያላቸው ወታደራዊ ባለስልጣናት ልጅ ናቸው።
ትክክል። ሀብትና በተለይ በወታደራዊ ዓለም አባታቸው አድሚራል የነበሩ አያታቸውም አድሚራል። አድሚራል ማለት እንግዲህ በኔቪ በባህር ኃይል ሆኖ የአድሚራል ኢኩቪለንት ወይም የሱ ተጓዳኝ ማዕረግ ሙሉ ጀነራል ፎር ስታር ጀነራል ይባላል። በሚሊተሪ ከሆነ በምሳሌ በምድር ጦር የመሳሰለው
እንደውም ከታሪካቸው እንደምንረዳው አባታቸው ጆን ማኬን የፓሲፊክ እዝ አዛዥም ነበሩ። በአንድ ወቅት
ኮማንደር ኢን ቺፍ ነበሩ። ልጃቸው ሳይጎን ሂልተን ይባላል ወይ እሱም ወደ ጥያቄ ኋላ ሊመጣ ይችላል። ያሳስሮ መከራውን ሴናተር ጆን ማኬን አባትየው አሁን ባነሳው ነጥብ መሰረት የፓሲፊክ ፍሊት ኮማንደር ኢን ቺፍ ነበሩ እና እንዲህ አይነት ውስጥ የተወለዱ ሰው ናቸው። እና ምን አይነት ሰው ናቸው የምትለኝ ይሄ ወርት የሆነ ዋጋ ያለው ህይወት ኖረው ዋጋ ያለው ህይወት አሳልፈው ሀገራቸውን ከራሳቸው በላይ የሚከፍለውን ሂሳብ ከፍለው ያለፉ ሄሮ አርበኛ ታጋይ ለማለት እንደ ባጭሩ ለመግሪ ያህል ይህን ማስቀመጥ ፈልጋለሁ እና አደንቃቸዋለሁ።
ጆን ማኬን እንግዲህ ወደ ታሪካቸው መለስ እንበልና በውትድርናው ዓለም ውስጥ ህይወታቸውን የጀመሩ ሰው ናቸው። ያው ከቤተሰቦቻቸው ቀደም ሲል እንደገለጹት በወሰዱት ውርስ ይሄ የውትድርና ህይወታቸው በተለይ በለጋ እድሜያቸው ላይ የነበረ የውትድርና ትምህርታቸውም ቆይታቸውም በቀጠለው የፖለቲካ ህይወታቸው ውስጥ ተጽዕኖ አሳድሯል ወይም ትርጉም ነበረው ብለው ያስባሉ አሉ ዶክተር ብሮክ?
አዎ፣ አሁን ምትለውን ይቀበላሉ። ይሄን ምለው ምንድነው አንደኛ ከትልቅ ቤተሰብ መጥተው አሜሪካ ለየት የሚያደርገው ምንድነው አንድ ኳሊቲያቸው ቤተሰቡ ስናይ እኛም ሀገር ለምሳሌ በቅስናው ይሄን እንደሆነ አንድ ልጅ እንደውም ትልቁ እንደምታውቀው አቶ ሰለሞን ቄስ እንዲሆን ይባላል በኢትዮጵያ ባህላችን። እንደው በተወሰነ መልኩ በዛ እንዲታይ ለማለት ነው። አድማጮች በሚሊተሪ ዓለምም ያሉ ብዙ ቤተሰቦች ከቤተሰባቸው መሀል አንዱ የአባቱን ፈለግ ይከተላል እና አያታቸው ወደ ኔቪ በወጣትነት እድሜ ገብቶ እስከ አድሚራል እስከ ሙሉ አራት ፎር ስታር ጀነራል ደርሰዋል። አባታቸውም እንደዛው ፎር ስታር ደረጃ ደርሰዋል። እኚህም ማኬን በወጣት ነጋድሚያቸው በ17-18 ወደ ኔቪ እንደ አባትና እንደ አያታቸው ወደ ኔቪ ሪክሩትድ ሆነ ገብተው
ወደ ባህር ኃይሉ ተቀላቀሉ።
ባህር ኃይል ገብተው እስከ ካፕቴን ደረጃ ደርሰው ከዛ ነው ወደ ፖለቲካው የዞሩት። እንግዲህ ህይወታቸው ደግሞ ለየት የሚያደርገው የሚሰውዬ ከሀገር ሀገር ሲዞሩ ሲንከራተቱ ማለት ይከብዳል። ለምን የሶስተኛው ዓለም ሀገር ወታደር መለዮ ለባሽ መሆንና የአሜሪካ አንድ አይደለም። ከቤዝ ቤዝ ሲንከራተቱ ሲዞሩ ያደጉ ሰው ናቸው። ሲወለዱ ራሳቸው ፓናማ ነው አቶ ሰለሞን የተወለዱት። ጆን ማኬን ፓናማ አሜሪካን ቤዝ ውስጥ ነው የተወለዱት።
ለዚህ ነው ለፕሬዚደንትነት ለመወዳደር እድሉን ያገኙት ማለት ነው። ምክንያቱም እሺ ይቀጥሉ በኋላ አነሳዋለሁ።
እንዲያውም በኋላ ታነሳው ሆነ አሁን ባጭሩ እንዲያውም ለፕሬዚደንትነት መወዳደር ብቁ አይደለም ብለው አንዳንድ
እሱን ለማለት ፈልጌ ነው
ተቃዋሚዎች አዎ ልክ አንስተው ነበረ። ነገር ግን አሜሪካን ሀገር ለምሳሌ አሜሪካን በአሜሪካ ህግ መሰረት ሚሊተሪ ቤዝ አሜሪካ ሚሊተሪ ቤዝ
ወታደራዊ መደቧ ማለት ነው። የትም
ወታደር ጦር ካምፕስ ነው የተወለዱት። የኔ ባህር ኃይል ጦር ካምፕ ፓናማ አሜሪካ እስከ 1999 እንደ አውሮፓ አቆጣጠር ተቆጣጠሮ ነበር። ለፓናማ መንግስት ያስረከበችው የመቶ ዓመት ሊሱ አብቅቶ ነው ያስሰጠችው በጂሚ ካርተር ጊዜ ባለስልጣን እና እዛ ስለተወለዱ አውቶማቲካሊ ዜግነቱ እንደ አሜሪካ ይቆጠራሉ ናቸው። እንዴት ልበል፣ አዲስ አበባ ያለው ለምሳሌ አሜሪካ ኤምባሲ አዲስ አበባ አለ እንደምናውቀው። እዛ አንድ ልጅ ቢወለድ ዲፕሎማቶች አሉ እዛ ውስጥ እስከተወለደ ድረስ የአሜሪካ ዜግነቱ አለ።
በአሜሪካ ምድር ላይ እንደተወለደ ነው የሚቆጠረው።
ይቆጠራል፣ ዲፕሎማቲክ እንትን ይታሰብና አሜሪካ እንደተወለደ ይቆጠራል። እና ያን ያነሱት እሳቸው ላይ ጠላቶቻቸው ያነሱት ነጥብም ውድቅና የመከነው በዚያ የተነሳ ነው ለማለት ነው። እና እኚህ ሰውዬ ወታደራዊ ፈለግ እንደ አያትና እንደ አባታቸው ተከትለው ሄዱ። ነገር ግን ይሄ ተጨናገፈው ምንድን ነው እርግጠኛ ያንዱ ጥያቄ ይሆናል። በቪየትናም ጦርነት ጊዜ ዘምተው እዛ ብዙ ድብደባዎች ያካሄዱ ነበር። የሰሜን ቪየትናምን መንግስት እና ሚሊተሪ ታርጌቶች ተመተው ይወድቃሉ በ67 ዓመተ ምህረት እንደ አውሮፓ አቆጣጠር። እዛም ተይዘው ለአምስት ዓመት ተኩል ፍዳቸውን ያይሶ ናቸው አቶ ሰለሞን ለዚህ ነው ሄሮ የሚባሉ ለዚህ ነው አርበኛ ለዚህ ነው ታጋይ የሚባሉ አምስት አመት ተኩል መከራቸውን አይተው ብዙ ግርፊያ ብዙ ሰቆቃ ደርሶባቸው ፊታቸውም ራሱ እስካሁን ድረስ ተቃጥሏል አማርክናማ ስትቃጠል ፊታቸው ሰውነታቸው ተቃጥሏል ብዙ ሰርጀሪ የቆዳ ሰርጀሪ አድርገው ነው ፊታቸው አሁን በጣም የተለበደና እንትን ይመስላል
ያው የአካል ጉዳት እንዳለባቸው በግልጽ ይታያል በክንዳቸው አካባቢ አገጫቸው አካባቢ ሁሉ ይታያል የጦሩ አሻራ
በጣም ትክክል ይሄን ማለቴ ነው ይሄ ሁሉ ለሀገራችን ከፈሉ ሲሳብ ነው ለማለት ፈልጌ ነው አቶ ሙሉ እና በወታደሩ ህይወታቸው ይሄ እንከነስከተማቸው ከዛ ለፖለቲካ አላቸው ፍቅር ያደገ በመምጣቱ የአሜሪካ ባህር ኃይል ላይዞን ኦር ሊዞን ኦፊሰር መኮንን ተብለው ኮንግረስ ማገልገል ጀመሩ
አገናኝ መኮንን ማለት ነው
አዎ አገናኝ መኮንን ሆኖ ነው ኔቪን ወክለው ባህር ኃይልን ወክለው ተመደቡ ሄሮት ነበሩ ብዙ ተሸላሚ ሰው የአሜሪካ ከፍተኛ ሜዳ ተሸላሚ ነበሩ የእዛ ኮንግረስ ሆኖ ነው ፖለቲካ ውስጥ ተዘፍቆ የገቡትና የወደዱትና በቃ አሁን ወደ ፓብሊክ ሰርቪስ ይዞራለሁ ብለው ከጥቂት ጊዜ በኋላ ወደ ፖለቲካ ህይወታቸው እስከ ዕለተ ሞታቸው ድረስ ወደ አደረሳቸው ወደ 40 ዓመት ገደማ ሀገራቸውን ሳያሰልሱ በትጋት ሲሰሩ ያው በካንሰር አመት ከተሰቃዩ በኋላ ለሞት በቅተዋል ማለት ነው።
እንግዲህ ዶክተር ብሩክ የ20ኛው መቶ ክፍለ ዘመን የዓለምን ታሪክ ስንመለከት በአብዛኛው የአሜሪካ ታሪክ ነው ማለት ይቻላል። በብዙ ቦታ ላይ የአሜሪካ ያላት እጅ አሜሪካ ያላት ተጽዕኖ ጉልህ ነው። ብዙ ነገር የተቀረጸው በአሜሪካ መንገድ በአሜሪካ ፍላጎት በካፒቶል ሂል ፍላጎት በዋይት ሃውስ ፍላጎት ነው ማለት ይቻላል። ከነዚህ ከአሜሪካ እሴቶች ጋር ተጣጥመው እንዲቀረጹ ነው የሚደረገው። ካለበለዚያ ብዙ የደረሱ ሁኔታዎችን እናውቃለን በክፉም በበጎም። እና ሴነተር መኬን ለስድስት ተከታታይ የምርጫ ዘመናት እየተመረጡ ሲያገለግሉ ህግ ቀራጭ ነበሩ። እኚህ ሰውዬ መኬን ይሰጧቸው የነበሩ ድምጽ ሰዎች መኬን ያስተጋቧቸው የነበሩ አቋሞች በዚህ በአለም ፖለቲካ ውስጥ ኢትዮጵያንም ጨምሮ ማለት ነው ምን ትርጉም ነበረው?
በጣም በጣም ሰፊ ትርጉም አለው። እኚህ ሰውዬ ባለፉት 40 ከዛም በላይ አመታት አገልግሎቸውን ተገለግሉ ሴናተር ሆኖ ብቻ 35 አመት በላይ አላቸው። እንደገና የሎወር ሃውስ የታችኛው ቤት ሪፕሬዘንታቲቭ ሆኖ አሪዞና ሁለቴ ተርም አገልግለዋል እና ከዛን እንትናቸው ፓርቲ አፊሊየሽናቸው ፓርቲ አቋማቸው ሪፐብሊካን ነው። ኮንሰርቫቲቭ አመለካከት ነው ያላቸው በፎረን ፖሊሲ ውጪ ግንኙነትን በተመለከተ። ነገር ግን እኚህ ሰውዬ በጣም በጣም የተለዩ ሰው ኳሊቲ ያላቸው ሰው ናቸው። እንዴት ቢባል ማቭሪክም ይባላሉ። ማቭሪክም የሚባሉት እንደውም ቅጥል ስማቸው
ወጣ ያለ በአስተሳሰቡ ነጻነት ያለው ማንም ላይ ተገን የማይጠል እንደማለት ነው።
በጣም ሪፐብሊካን ስለሆነ የሪፐብሊካንን ሀሳብና አቋም በፋይናንሱ በኢኮኖሚው በዲመካክፍነት በዲስተንስ ፎረን ፖሊሲ ሁልጊዜ ግን ተጣሉ ማለት አይደለም። ማብሪክ እንደውም ካልክ እንደሳስብ ነበር ሆነ ለኢንተርቪዋችን ሳገናዘብ ማብሪክ በእኛ ሀገር ቋንቋ በአማርኛችን ምን እንለዋለን የሚለውን አቶ መብረቁ ማለት ፈልጉ መብረቁ ማለት ተንደር ነው። ለምን ብትለኝ እንግዲህ ልሞክር ለማስረዳ መብረቁ ማለት መብረቅ የት እንደሚመታ አይታወቅም። ሲመታህ ነው የምታገው። ሰውየው አቋማቸውን እስከ መጨረሻው ደቂቃ ድረስ አንዳንድ ጊዜ ሴኔት በሚደረጉ ክርክሮችና ድምጽ ሲሰጥ ነው ሰው በጉጉት ሲሰጥ ላይ አይኑ ሁሉ አተኩሮ የሚመለከተው። ላስታውስ የመጨረሻውን ምሳሌ ኦባማ አፎርደብል ሄልት ኬር
የጤና ህጋቸው ማለት ነው ኦባማ ኬር ተብሎ የሚታወቀው።
አዎ ፕሬዚዳንት ትራምፕ ከመጡ ጀምሮ እሱን ለማፍረስ ልበልህ ወይም ለመሳብ ውድሮ ለማድረግና ለቶታሊ ካንስል ቮይድ ለመሰረዝ የሚደረገው ትግል መጨረሻ ላይ እንዲከስ የሚያደረጉት እሳቸው ናቸው።
ያው የመጨረሻው ድምጽ እሳቸው ነበረ።
አዎ ትክክል። ለዚህም ነው የሚስተር ትራምፕን ውርጅብኝ ከመስመር የወጣ ንግግር ያገጠጠ ንግግርና ስድብ ሁሉ እንካስል አንተ አንተ ብሎ ሄሮ አንተ ብሎ አርበኛ አንተ ብሎ ታጋይ ከማለት ደረሻ እና እስከ ማንቋሸሽ ያደረሳቸውም የዛይዛ ውጤት ነው። መብረቁ የሚመላቸውም ለዚሁ ነው። እስከ መጨረሻው ደቂቃ ድረስ አቋማቸውም እንደሆነ አይታወቅም። እንደ ሴናተር ፋይንጎልድ ጋር ለምሳሌ ፓርቲ ካምፔን ሪፎርምን ለማድረግ ሪፐብሊካኖች ጊዜው ሲሉ ከዲሞክራት ናቸው ሴናተር ፋይንጎልድ ዊስኮንሰን ታውቁ ሴናተር ነበሩ። የዲሞክራት ጠንካራ ሴናተር ነበሩ። ከእሳቸው ጋር ለየት ያለ አድርገዋል። ከጆ ሊበርማን ጋርም በክላይመትል ኢሹ ክላይመት እንግዲህ ታውቃለህ
በአየር ንብረት ለውጥ ጉዳይ ላይ ማለት ነው።
አዎ በአየር ንብረት ለውጥ ላይ ዴሞክራቶች ናቸው ሞር ፕሮግሬሲቭ ተራማጅ የሆኑት። ከነሱ ጋር የቆሙበት ነጥቦች አለና እርግጥ ስንመደባቸው ሪፐብሊካን ሆኖ ቢሞቱም በአቋማቸው ግን ኮንሸሳቸው ይባላል ህሊናቸው ያመኑበትን ከአሜሪካ ቫሊዩ ጋር የሚጣረስ ጉዳይ ከሆነ በምንም አይነት ድምፅ አይሰጡም። የአሜሪካን ህዝብን ያስቀደመበት ከዚህ የተነሳ ነው በጣም የተለዩ ፖለቲከኛ የሚባሉ
በነገራችን ላይ የሳቸውን የቀብር ስነ ስርዓት ሲከታተል ነበርና ፕሬዚዳንት ኦባማ ሳቸው ሲናገሩ አሁን እርሱ የተናገሩትን ነገር ብለዋል ዶክተር ብሩክ አንፕሬዲክታብል ነበሩ የት ጋር ይወድቃሉ ተብለው የማይገመት ሰው ነበሩና እምነታቸውም ጠንካራ የነበረ ሰው ነበሩ ለሚያምኑበት ነገር ብለው ሲመሰክሩላቸው ነበር ተቃዋሚያቸው ተቀናቃኛቸው ማለት ነው
ትክክል ይሄ ነው አንፕሬዲክታብል የሚያሰኘው ይሄን ትክክል እንደው ጥሩ አስቀምጣዋል ይሄ ነው ኦባማ ስለሆነ አይደለም የሚቃወሙት በፕሪንሲፕል በመርህ ሪፐብሊካኖች ብዙ ጊዜ ጥርስ ነክሱባቸው ነበር ለምን በጅምላ ልበል የራሳቸውን ኮንሽንስ ሊና ወደ ጎን አድርገው ለፓርቲ ከኔ በላይ ነው የሚል አቋም ነው ብዙ ፓርቲዎች በመላው ዓለም የሚደረገው እሳቸው ግን አዎ ፓርቲን አከብራን ነገር ግን ፓርቲ ምን በማምንበት አላማ ካልሄደ ግን ተቃዋሚ ተፎካካሪ ፓርቲ የተሻለ ሐሳብ ካመጣ ከሱ ጋር ማልቆምበት ምንም ምክንያት የለም በሚል ኦባማ ጋር በመስራት ይታወቃሉ ከጆርጅ ቡሽ ጋርም በመስራት ይታወቃሉ እንግዲህ እነዚህ ሁለት ፕሬዝዳንቶች ናቸው የቀድሞ ፕሬዝዳንቶች ቁልፍ ንግግር እንዲያደርጉ በንዟዚያቸው የጋበዟቸው አሁን ያልከውን የምትከታተል ነበር ተቃዋሚ ደይቃት እንግዲህ ማን ነው የተቃዋሚ ተፎካካሪ ፓርቲ ኦባማ ዲሞክራት ናቸው ማንም አይጋብዝም እንዲህ አይነት ፕሪንሲፕል ምሳሌ የሚያሳየን ይሄ ነው በአላማ ደረጃ ነው ሰውን የሚያውት ሁሉን በእኩል ነው የሚያውት በአንጻሩ ደግሞ ለምሳሌ ፕሬዚደንት ትራምፕን በተመለከተ እኛ ጋር መቃብሬ ላይ እንዳይቆም ይባላል ምንም ቀል ይመስል ይችላል ብለው አልተገኙም ዛሬ እንዳይደርስ ያሉ ለምን አሜሪካንን ስቴቶች እየተወረወሩ ናቸው የአሜሪካ ቫልዩስ አገርን ማስቀደም ይግልጥቅም ሳይሆን ቤተሰብን ማስቀደም ይሄንን በተመለከተ በትራምፕ ላይ ትልቅ ቅሬታ ነበራቸው እንግዲህ ከስድቡ በመቀደም ባነሳው ስድብ አለ ከስድቡ ተጨማሪ ማለት ነው ያን አሁን ካትላንት ያየውን ሙልጭ አድርገው የመስደብ ሁኔታ ገጥሟቸዋልና ያልተገኘ ሰው ቢኖር ዛሬ የአሜሪካ አንቱ የተባለ ስልጣን ላይ ያሉ የነበሩ አርባሃና ሄንሪ ኪሲንገርን ድረስ ያሉትን ሰዎች እናወዳደር ሁሉም በነጥብ ይወጣው አሜሪካው አንቱ የተባለ ስልጣን ላይ ነበርና አሁንም ያለ ነገር ግን እንዲመጣ አልፈልግም ብሎ እንዲነገር አድርጎ በግልጽ መጽዋታቸው ፕሬዝዳንት ትራምፕ እንዳይገኙ ብሎ ወስኗል በማንኛውም ቀብር ላይና ሴሪሞኒዎች ላይ እና ይሄን ያሳየ የፕሪንሲፕል ሰው ናቸው አገራችን የምትሄድበት አካሄድና አቅጣጫ ከመስመር የወጣ ነውና ለዚህ አናፊነት ምክንያቱም ፕሬዝዳንት እንደ ካፕቴን ማለት ነው መርከቢቷን ይመራ ወደ በጎም ወደ መጥፎ ፕሬዝዳንቱ ነው አላፊነት ያለበት አገር ያለችበት አቅጣጫ ተገቢ አቅጣጫ አሁን ያለው መሪ ይዟት ስለማይራመድ ይሄ ደግሞ ሁሉን አይስለማይቀበል እንዲህ አይነት ሰው እኔ መቃብር እንዲቆም አልፈልግም ብሎ አቋም ወሰዱ ናቸው ለማለት ነው እና ይሄ ነው ለየት የሚያደርጋቸው ሌላ ለየት የሚያደርጋቸው ነጥብ አነሳል የአድሚራል ልጅ የአራት ስታር ጀነራል ኢኩቪለንት ማለት የአድሚራል ልጅ ሆነ አባታቸው በወቅቱ የአሜሪካ የፓሲፊክ ፍሊት ኮማንደር ኢንቺፍ መሆናቸው ለሰሜንግሳኒዎች ይረዳል ይህን ሲረዱ እሳቸውን እንደ ቺፍ አድርገው ለመጠቀም ከአሜሪካ ጋር ግንኙነታቸውን እና አንዳንድ ኮንዲሽን በማቅረብ የተሻለ ሁኔታ ለመፍጠር ሰሜን ቬትናም መንግስት ያኔ ጥያቄ አቀርቦ ልጃችሁን እንፈታለን ብሎ መልስ አስላኩ ለኪሲንገር ነበሩ ያኔ ኔጎሽት የሚያደርጉ
ያው እሳቸውም አስታውሰዋል በዛሬው ስነ ስርዓት ላይ
ግሩም አድርገው ምን ምላሽ ነው ጆን ማኬን የሰጠው እኔ እዚህ ያሉ ጓደኞቼ ተራ ዜጎች ሌሎችም የታሰሩ አሜሪካኖች አሉ እንደዚሁ ካፕቸር ሊሆኑ ወታደሮች ፕሪዝነርስ ኦፍ ዎር
የጦር እስረኞች አብረዋቸው
የጦር እስረኞች ትክክል እነሱስ ከነሱ ጋር አብሬ ነው የምለቀቀው እንጂ እኔ አባቴን ፍክሽ አድርጌ የሚመጣው ጥያቄ አልቀበልም ብሎ ለኪሲንገር ሁሉ እንዲደርስ አድርጉ ማድረጉ ለኪሲንገር ዛሬ በግልጽ አስቀምጦታልና ጆን ማኬን ማለት እንዲህ አይነት ሰው ነው ሰውን በሰውነቱ የሚያይ ኦባማ ለምሳሌ እንደምታስታውሰው ኦባማ ሲሰደብ ኦባማ ጋር ፕሬዚደንሻል ካንዲዴት ሆኖ ሪፐብሊካኑን ወክለው ሲከራከሩ አንድ ሴትዮ ዛሬም ኦባማን ትቶታል እንደምታስታውሰው ንግግሩ ላይ ይሄ ሰውዬ አረብ ነው ይሄ ሰውዬ እስላም ነው ይሄ ሰውዬ አሜሪካ አይደለም አረንቲኖ ጸጉረ ልውጥ ይባላል የኛ ሰው አይደለም ምን ሆኖ ይቅርታ አድርጉልኝ እናቴ ይሄ ትክክል አይደለም ኦባማ ክብር ያለው የቤተሰብ ኃላፊ እንዳንቺው እንደኔው እንደሁላችንም ንጹህ ትክክለኛ ዜጋ ህግ አክባሪ የኔ ተቀናቃኝ ፓርቲ መሪ ሆኖ ከኔ ጋር ተቀናቅኖ እንፋለማለን በሐሳብ እንጂ በመርህ ደረጃ እንጂ አንቺ ምትሆን አይደለም ብሎ ያንአህል ለፕሪንስፕልሽንቱን ገጥረው የሚዋጉ ሰው ናቸው ለማለት ነው።
ይሄንን የቀደሙን ጥያቄ ባለም ፖለቲካ ውስጥ የነበረውን የጃማኬንን ጥያቄ አነሳው ሁሉት ዶክተር ብሩክ እርሶ የፖለቲካ ሳይንስ ምሁር ብቻ ሳይሆኑ መምህርም ብቻ ሳይሆኑ ዲፕሎማትም ሆነው ያገለገሉ ሰው ስለነበሩ ነው በተለያዩ መድረኮች ላይ በተለያዩ አጋጣሚዎች ከተባበሩት መንግስታት ድርጅት ጀምሮ እስከ ዋሽንግተን ዲሲ የኢትዮጵያ ኤምባሲ ድረስና በቅርብ ሊያውቁ ይችላሉ በቅርብ ሊመሰክሩ ይችላሉ።
ሶስት ነገሮች ልሰጥ ይችላል። ኦኬ
እሺ።
ፎረን ፖሊሲን በተመለከተ ኢራክ ላይ ለምሳሌ በጣም ጥሩ በዓለም ደረጃ ዲሞክራሲ በዓለም እንዲስፋፋ ጽኑ አቋም ነበራቸው። የአሜሪካን አይነት ዲሞክራሲ ማለት ነው ሊበራል ዲሞክራሲ ሴናተር ማኬ የሰው ልጅ ነፍስ ረገጣ እንዲቆም እሳቸው ስለኛ ሆነው ብዙ በደል ስለደረሰባቸው አንደኛ ደረጃ ከአሜሪካ ፖለቲካ ኤሊቶች ግንባር ቀደም በሂውማን ራይትስ በፕሬስ ነጻነት በመሳሰሉት የታሰሩ ጋዜጠኞች እንዲፈቱ የታሰሩ ፖለቲካ ፓርቲ ተቃዋሚዎች እንዲፈቱ በርማ ማይንማር ያኔ አሁን መሪ ሆና ተመርጣለች እስር ቤት ወጥታ በመላ
አንሳንሱቺ ማለት ነው
አንሳንሱቺን ትክክል የመሳሰሉትን ሰዎች ጽኑ ሆነው ግብ ጽኑ ወገባቸውን ይዘው ይከራከሩ ለፕሪንሲፕል እሳቸው ናቸው ዲሞክራሲ በህግ ስር መተዳደርን ሩል ኦፍ ሎ ፕሬስ ነጻነት እና ህገ መንግስታዊ አመራርን እና ደግሞ ነጻ ምርጫ በተመለከተ ጽኑ አቋም ያላቸው በዚህ ነው በአንደኛ ደረጃ የሚታወቁ። ሁለተኛ አሜሪካውን መቀጠል የምትችለው እንደገና አሜሪካ የነጻው ዓለም ፍሪ ወርልድ መሪ ሆና የምትቀጥለው እንደ አዛዥ ሳይሆን እንደ ፓርትነር ሆና
እንደ አጋር እንደ ወዳጅ ሆና ነው መቀጠል የምትችለው።
እንደ አጋር ወዳጅ ሆና
ሴቶቿን በማሻሻልና ሴቶቿን በመሸጥ ነው አብራ ማሸነፍ የምትችለው
ከኔቶ ሀገሮች ጋር ከመሳሰሉት ጋር በህብረት አብረን በቅንጅት አክብረናቸው እያከበሩ ስንሰራ እንጂ እያንጓደደን እነሱ ሎሌ እኛ ገዢ ጌታ ሆነን አይደለም በሚል ጽኑ የሆነ አቋም ነው ያላቸው። አሁን ለምሳሌ ፕሬዚደንት ትራምፕን ከመጡ በኋላ ስልክ አንስተው ቀጥታ ነው ከነ ጀርመን ካንስለር አንጀላ ሜርክል ጋር የሚተዋወሉት፣ ከካናዳ መሪው ጋር የሚተዋወሉት፣ ከፈረንሳዊ መሪ ጋር የሚተዋወሉት ያና ተደማጭነት ያላቸው ሰው ናቸው ማለት ነው። እንግሊዝ መሪ ጋር ፕራይም ሚኒስትር ሜይና ከእሷን በፊት የነበረው ጋር ካምረን ጋር የሚነጋገሩት ኤኒታይም በሩ ይከፍትላቸዋል። ኤኒታይም ምክር ሲጠይቁ እሳቸው ነው የሚደወልላቸው። ያን ያህል ክብደት ክላውት ያላቸው ሰው ናቸው። ለምን አሁን በትራምፕ አስተዳደር ትንሽ ነገር የተመስመር ቢወጣም ግድላችሁም በትግስት ጠብቁ፣ አሁንም ቢሆን አትርሱ፣ ዲሞክራቲክ ሀገር ነው ያለን፣ 3 አመት ይቀራል፣ 2 አመት ነው እያሉ ይነግሯቸዋል። እኚህ ሰው ይገፋል፣ እኚህ ሰው ይመጣታቸው አይቀርም 45ኛው ፕሬዝዳንት ማለት። እኛ ግን ለእናንተ ያለው የኛ ህብረትና የኛ ግን አጋርነት ጊዜም አይለውጠው የአንድ ፕሬዝዳንት መመረጥና እሱ የሚወስደው አቋም ኔጋቲቭ ቢሆንም ይሄ አበላሽቶም በሚል አንደኛ ተከራካሪ እሳቸው ናቸው። ሌላ ነው በኢራክ ላይ አሜሪካ ጦርነቱን ከገባች በኋላ ወዳይ ከተረዱት መካከል የአሜሪካ መሪዎች አንደኛዋቸው ናቸው። በዚህ ይታወቃሉ። ሌላ በኢራን ፌዝ ነው። ኢራኖችን ጠንከር ያለ ፈርጠም ያለ አሜሪካ ግፊት መደረግን ቢያምሩበትም ቅሉ ግፊት ብቻ ሳይሆን በኔጎሺዬሽን ስኪልፉል በሆነ
በድርድር ማለት ነው
በድርድር እና ደግሞ ብልህ በሆነ ንግግር ድርድር ኢራኖችን መሰብሰብ ወዲህ ማምጣት እንችላለን ጡንቻችን ሳናላላ በሚል የእሳቸው ፖለቲካ በዚህ የታወቁ ናቸው። ሰሜን ኮሪያም እንደዛው ነው። በጡጫ ፖለቲካ ሳይሆን በዘዴ መንቀሳቀስ አለብን የሚል እና አፍሪካን በተመለከተ አፍሪካ ሀገሮችም የአሜሪካ አጋር ሊሆኑ ይችላሉ በሚል በፎረን ኤድ በመሳሰለው ወታደራዊ መሳሪያ ብቻ ሳይሆን አፍሪካ አጋርም ልትሆን ትችላለች። ኤዥያ ሀገሮችን ጃፓንን፣ ማሌዥያን ሁሉንም በዚህ መልክ በጠበብ የያዙ ሰው ነበሩ። በዛም አድናቆት ያተረፉ ሰው ናቸው እና ይሄ የአሜሪካን ሀገር ፎረን ፖሊሲው ፕሬዚደንቱ በህገ መንግስቱ ግንባር ቀደም ሆኖ ቢመራውም የሴኔቱ አካል በተለይ ኢንተርናሽናል ሪሌሽንስ ኮሚቴ ፎረን ሪሌሽንስ ኮሚቴው እና ደግሞ እሳቸው የሚመሩት የአርምድ ሰርቪስ ኮሚቴ ቸርማን ነበሩ። ለብዙ አመት እስከ ሞቱ ድረስ ቸርማን ናቸው። የአሜሪካንን ፔንታጎን የአሜሪካንን ሰራዊት በጀቱን ትጥቁን ወታደሩን ስለነበሩ እየተከታተሉ ከመከላከያ ሚኒስትሩ ጋር ቀን በቀን እየተከታተሉ የሚሰሩ የሚያሰሩ እሳቸው ነበሩ። ኔቶ ላይ ለምሳሌ ሁልጊዜ በየአመቱ ኔቶን በተመለከተ ስብሰባ ላይ ይገኛሉ። ፕሬዚደንቱ ብቻ ሳይሆን እሳቸው ቁልፍ ሰው ስለሆኑ
የወታደራዊ ኮሚቴውም ሊቀመንበር ናቸው።
ግንም አርምድ ሰርቪስስ ወታደሮች ሊቀመንበር
የጦር ኮሚቴ
እንደገና ይሄ አመታዊ አለ ሚንሽነር ሴኪሪቲ ኮንፈረንስ ይባል ሙኒክ ጀርመን ሀገር የሚደረገዋል። እሳቸው አንደኛ ፎረን ፖሊሲ የአሜሪካን ይህን ይመስላል ብሎ የሚያብራሩ የአሜሪካንንም በምዕራብ አውሮፓዎች አውሮፓኖችም ኔቶ አባሎችም ሌሎችም ጠንከር ብለው አሜሪካንን ሲወርፉ ሲገፉ የአሜሪካንን አቋም በደም ያብራሩ አሁን እንኳን ትራምፕ ስልጣን ላይ ከመጡ ጀምሮ እሳቸው ናቸው እና የእሳቸው አስተዋጽኦ በዓለም ደረጃ ዲሞክራሲ እንዲጠናከር እንዲፋፋ የህግ መተዳደር በመላው ዓለም እንዲፋፋ ነጻ ፕሬስ እንዲመጣ ጁዲሽሪው የፍትህ አካሉ ከፖለቲካ ተሿሚዎች በኤግዚኪቲቭ ከስራ አስፈጻሚው መለየት እንዳለበት የአፍሪካ ሀገሮች በደል ሲበዛ በሂውማን ራይትስ እንደ ዲሞክራሲዎች ሆኖ እንግዲህ ሪፐብሊካን ናቸው ዲሞክራቶች ናቸው ብዙ ጊዜ ይህንን አቋም ያራምዱ።
አዎ ወደ ውጭ የሚያዩት ብዙ ጊዜ ዲሞክራቶች ናቸው ብዙ
ዲሞክራቶች ናቸው
እነዚህ ኮንሰርቫቲቭ አቋም ያላቸው
ትክክል ማብሪክ የሚባሉት በዛ የተነሳ ነው የተለየ አቋም የነበራቸው እና ይህን ይመስላል የእሳቸው አቋም ፎረን ፖሊሲ በዓለም ደረጃ ላይ በተመለከተ።
ዶክተር ብሩክ በነገራችን ላይ አሁን ቅድም ሲነግሩኝ 45ኛው ፕሬዚደንት ብለው ነበር የጠሩልኝ ስለ ፕሬዚደንት ትራምፕ ሲና ገሩና ምን ተዛለኝ በዚህ በሴነተር ማኬን ያሸኛኘት ስነ ስርዓት ላይ አሪዞና ውስጥ በተካሄደው ሆነ ካፒቶል ሂል ውስጥ በተሰናዳው እንደዚሁም ብሔራዊ ካቴድራል ውስጥ በተካሄደው ሙሉን ስነ ስርዓት ስከታተል በካፒቶል ሂል ላይ በተደረገው ስነ ስርዓት ምክትል ፕሬዚደንት ማይክ ፔንስ በተናገሩበት ጊዜ የፕሬዚደንት ዶናልድ ትራምፕን ስም ከመጥራታቸው በስተቀር ማንንም የፕሬዚደንት ዶናልድ ትራምፕን ስም አልጠራም በየትኛውም መድረክ ላይ። ነገር ግን በንግግሮቻቸው ውስጥ ሁሉ ፕሬዚደንት ዶናልድ ትራምፕ ነበሩ። ይሄንን አስተውለዋል?
በሚገባ በውስጥ ዘ ነው የሚባለው ሀገራችን ባህል ያሳ በውስጥ ዘ ልጅቷ ሜገን ጀመራ ተናጋሪ ሜገን
ነበር
ሜገን ማርኬን በነገራችን ላይ እንዳንተ ባለሙያ የተዋጣላት ጋዜጠኛ ናት። የእሷን ሬዲዮ ፕሮግራሞች በአሜሪካ በሚሊዮኖች ይከታተላሉ። ተፈጥሯ ኢንክሊኔሽኗ ወደ ሚዲያ ነው እና ኮንሰርቫቲቭ ናት። ሪፐብሊካን ናት እንዳባቷ። አዎ ወግ አጥባቂ ናት ግን እንዳባቷ ማብሪክ ናት። እሷ ሁለተኛ ማብሪክ ናት። ነጻ ትሆናት እንዳባቷ ነጻ አሳብ ያላት እሷ በግልጽ ናት ከመጠች ከተናጋሪዎች መካከል የእሷ በጣም በጣም እንደ ጦር ወጋ ሳይሆን በደንብ ነው ፕሬዚደንት ትራምፕን የነካቸው ለማለት ዘፍራለሁ። ንግግሯን እንዳዳመጥኩት እሷ የምትለው በአሁኑ ወቅት አሜሪካ ይሄ ነው የማያባል ችግር ውስጥ እንዳለች የአሜሪካ አባቷ የኖረበትን የሞተበትን ቫሊዩ ያለው አገር መውደድን አገርን ማገልገል እንጂ አገር ላይ መገልገል የአባቷ ጠባይ ያልነበረው ሁሉ አሁን ተገላብጦ ይህ አይነት ነገሮች እንደሚከፈቱ ይህንን ግን በጽናት እንደ መታገል እንዳለብን ነው ያቀረበችው። እንደ አገር መቀጠል ካስፈለግን ይሄ ቫልዩ የተሸረሸረ ያለውን ቫልዩ ማስተካከል አለብን ብላ ተናገረችው። እንዲያውም እንደምታውቀው የትራምፕ መፈክር ሜክ አሜሪካ ግሬት አጌን ነው እና አሜሪካን
እንደገና ታላቅ ማድረግ።
ሜገን ምን አለች? አሜሪካን እንደገና ታላቅ ማድረግ አስፈልግም። አሜሪካ ሁልጊዜ ታላቅ ነበረች፣ አሁንም ናት፣ ወደፊትም ናት ብላ ነው የወረፈቻቸው። በመቀጠልም ሄንሪ ኪሲንጀርም በጣም በስናሽ በሆነ አካዳሚክ በሆነ አቀራረብ ምን ያህል አሜሪካ ፎረን ፖሊሲ የውጭ ግንኙነት ሪስክ ላይ እና ቻሌንጅ እንደገጠመው ነገር ግን ይሄም ትራንዚቲየሪ ማለት ጊዜያዊ እንደሆነ ያንን በጥንካሬ ሁሉ መስራት እንዳለበት ተናግረዋል። ፕሬዚደንት ቡሽም መለስ ባለ ሁኔታ ተናግረዋል። የፕሬዚደንት ኦባማ ነው ከሜገን ቀጥሎ ጠንከር ያለ በደንብ የሰላ ነጥቦች ያቀረቡት። በነገራችን ላይ አቶ ሰለሞን ምን ያህል አሜሪካ በሳል ንግግር በመሪ ደረጃ ሰው እንደናፈቀው ሰሞኑን ሲጻፍ ነበር። ቡሽ ፕሬዚደንት ሆነው ትንሽ ይሳቅባቸው ነበር። ለምን አይችልም አንደበተ ርቱዕ አይደለም ጨዋ ሰው ቢሆንም ሃይማኖተኛ ቢሆንም የተባለ ይሳቅበት ነበር። ኦባማ ናቸው አስፈንጥረው የአንድን መሪ ኳሊቲ ወደ ዳመና ያወሰዱ ወደ ክላውድ ናይን እንደሚባለው እና አዎ ምን ያህል አመት ተኩል አለፈ የአሜሪካ ህብረተሰብ አንደበተ ርቱዕ የረቀቀ ንግግር መርህ ላይ የተመሰረተ ነገሮችን የሚያገናዝ ነገሮችን እያያያዘ በታሪክ እያንተራሰ የወደፊቱ የሚያገናዝ ንግግር ጠፍቶ በቃ በአጀክቲቭ ነው ንግግሩ ሁሉ የሆነው። በፕሬዚደንት
ትራምፕ
ትልቅ ነን ትንሽ ነን ቢጫ ነው ቀይ ነው ቀለም ቅጽል እንትን ማለት ነው። ምን ያህል ልዩነቱ ይሰማሃል? ሰው ምን ያህል በእንድምታ እንደሚያዳምጥ ምን ያህል የረቀቀ ንግግር እንደሚናገሩ ያ ምን ያህል አሁን ባዶ እንደሆነ በዛ ደረጃ የተሰማኝ እኔ በግሌ እዚያ እንደዚህ ሀገር ነዋሪ እና ፕሬዚደንት ኦባማ በደንብ ነው እንትን ያሉት ከፓርቲ ፖለቲክስ በላይ ራሳቸውን ከፍ አድርገው በሀገር ጉዳይ የሚንቀሳቀሱ ሰው እንደነበሩ ማኬ። አሁን ግን የምናየው በፓርቲ ስም ብዙ ውዥንብሮችና የሀገሪቷ እሴቶች እየተበላሹ እንደሆነ እኔን ራሱ ዲፌንድ እንዴት እንዳደረገኝ ምሳሌ አንስቷል። ለምሳሌ እንደምታስታውሰው ኦባማ ደግሞ በሌላ ጊዜ ፓትሪዮት አይደለም ተብሎ ጥያቄ ምልክት ተደርጎበት ነበር። ፓትሪዮት አይደለም ማለት አገሩን አይወድም ተብዬ በመወቀስበት ጊዜ እኔን ሽንጡን ገትሮ ይታገልልኝ ነበር። ይሄን ይታገልልኝ ግን ለኦባማ ብቻ ብሎ አይደለም። ይሄን ይታገል የነበረው ሀገራችን ባላት ቫልዩ ነው። እኔን አዝ አን ኢንዲቪጁዋል አክብሮኛል፣ አመሰግነዋለሁ እንደ ግለሰብ። ግን ከኔ በላይ ደግሞ የሱ መልእክት ለጆና ኬን መልእክት፣ ማንም ሰው ማንም ዘሩ፣ ጾታው፣ ሃይማኖቱ መታየት የለበትም። ሁላችንም እኩል ነን። ማን ነው የአንድ ሀገር ፓትሪት ነህ አይደለም ብሎ የሚጠቆመው ጣት መጠቆሙ እንግዲህ የሚለውን እኔ ዲፌንድ ያደረገኝ ሰው ነበር። እና ኢኳሊቲ ፎር ኦል እና የአሜሪካ ቫልዩ መመለስ አለባት የሚል ነበር የኦባማ መልእክት። እና በዚህ የአሜሪካ ቫልዩን በማስጠበቅ ሂደት ማኬን እድሜ ልካቸውን እስከ ለተሞታቸው ድረስ የአሜሪካን ቫልዩ ማስጠበቅ ድረስ ይሄ ነው የማይባል አስተዋጽኦ እንዳደረጉና የማኬንን ህልምና ቫልዩ ይዘን ማስተካከል አለብን፣ ይሄ ጉዳይ መስተካከል አለበት በሚል በግልጽ ነው የትናንትና አስተዳደር የጎሸሙት ማለት ይችላል።
በእነዚህ ስነ ስርዓቶች፣ የሴናተር ማኬን አሸኛኘት ስነ ስርዓቶች ውስጥ አልፎ አልፎ የሰማኋቸው አንዳንድ ጥቅሶችም ነበሩ፣ አባባሎችም ነበሩ፣ ስለሳቸውም የሚናገሩ ሰዎች ነበሩ። እና ስለ ማኬን ሲናገሩ እንደ ማኬን አይነት ሰው ሁለተኛ እናይም የሚሉ መልእክቶችን ሰምቻለሁኝ ከአንዳንድ ተናጋሪዎች። እርሶ እንደ ማኬን አይነት ነው የማኬን ፈለግ ይቀጥላል ብለው ተስፋ የሚጥሉበት ፖለቲከኛ ወይም የፖለቲካ አካሄድ አለ በአሁኑ የዩናይትድ ስቴትስ ፖለቲካ አያያዝ?
ይሄ አሜሪካ ስርዓት የሚገርም ስርዓት ነው። እርግጥ ወደኋላ የመጎተት ሁኔታ ያለፈው ሁለት አመት ታይቷል። ነገሮች ትንሽ መስመር እየወጡ እየተበላሹ እየሄደ ነው። ነገር ግን በአሜሪካ ታሪክ ብዙ ችግሮች ገጥመዋቸዋል። ለምሳሌ ወንድምና ወንድሙን ተዋግተዋል። አሜሪካን ሲቪል ወር ማለት ነው። በአሜሪካ ባርነት በጦርነቱ ጊዜ ባርነት ነጻ አውጡ አላውጡ በሚለው ነገራችን ላይ 500,000 በላይ ነው ወንድምና ወንድሙን የተገዳደሩት የደቡብ ስቴቶች እና የሰሜን ስቴቶች
በፕሬዚደንት ሊንከን ዘመን ማለት ነው።
ትክክል። በሊንከን ጊዜ ከ1861 እስከ 1865 እንደ አውሮፓ አቆጣጠር። ትክክል። በቬትናም የሞተው አሜሪካዊ ባይገርምህ 50,000 ነው። አካል የተጎዳውን ሳንቁጥር እሱ በመቶ ሺ ነው ከጉዳተኞችን። እና የአሜሪካ ቫልዩ ተመልሶ እንደገና ይመጣል ባይ ነው። አሁን እንዲያውም እንዲያስቡበት ያደረጋቸው ነው የመሰለኝ። ማለት ይሄ ሁልጊዜ በእጅ የተያዘው ወርቅ እንደ መዳብ ይቆጠራል እንደሚባለው፣ ይሄ ጥሩ ትኩረት ያልሰጡት ቫልዩቸው ምን ያህል እየተጎዳ በአሁኑ አስተዳደር እንደመጣ እየተገነዘቡ በእልህ እና በቁጭት ነው ሰው እየተንቀሳቀሰ ያለው። ዩኒቨርሲቲም አካባቢ፣ ምርጫም አካባቢ። አሁን ሰሞኑን ምርጫዎች ነበሩ፣ ፕራይመሪስ እናንተም ዘግባችሁ።
አዎ፣ የፓርቲው የምርጫ ዝግጅት ከጥቂት ሳምንታት በኋላ ለሚካሄደው ምርጫ ማለት ነው።
የኖቬምበር ምርጫ ከሰባ ቀን በኋላ ኖቬምበር 4-6 ላይ ምርጫ ይደረጋል።
የአማካይ ዘመን ምርጫ ይባላል።
አዎ። እና በብዛት እያሸንፉ የምናየው ዲሞክራቶች ነው ያለ ጥርጥር ኖቬምበር ላይ በእኛ ህዳር ማለት ነው ህዳር 7-6 ላይ የሚደረገው ምርጫ ላይ ዲሞክራቶቹ ብዙ ወንበር እንደሚያሸንፉ ፕሪዲክሽኑ እንደዛ ነው። እንግዲህ ያ ደግሞ አሁን ከመስመር የወጣውን ስርዓት ማለት ኤግዚኪቲቭን ስራ አስፈጻሚውን ፕሬዚደንት ትራምፕ ነው የሚመሩት መስመር ለማስገባት ትልቅ ጉጉት አለ። መስመር ማስገባት ማለት ምንድን ነው? ሌላው እሳቸው ያወጣቸውን ገንቢ ያልሆኑ ህጎችን መልሶ በሌላ ህግ ለማስተካከል እሳቸው ላይ የሚካሄደውን የሙለር ኮሚሽን በተመለከተ የምርመራው ስልጣን በማለግ እና ብዙ ስራ በመስራት ተብሎ የተከሰሱበትንም ለማፋጠን ማለት ወደ ኢምፒችመንት ጉዳዩ በፈጠነ ሁኔታ የሚሄድበት ሁኔታ ከዚሁ ፕሪዲክት የተደረገ ነው። ፓብሊክ ኦፒኒየንም የሚያሳየው ይሄ ነው። ስለዚህ ሲስተሙ በሚገርም ሁኔታ የደከመ ይመስላል፣ ግን ያንሰራራ ሲያንሰራራ በጠነከረ ሁኔታ ነው የሚያንሰራራው። አሁን ነው የሰው እየገባው ያለው ምን ያህል ዲሞክራሲ፣ ነጻነት፣ ሊበርቲ፣ እኩልነት፣ ጥቁሩ ማይኖሪቲውም፣ ሁሉም ነጭም ራሱ ፕሮግሬሲቭ የሆነውም እየገባው የመጣው አገሪቷ አደጋ እንደሆነችና ወደ ቀኝ ዘመም ወደ ቀኝ ወደ ዘረኝነት አቅጣጫ እየሄድ የምትሄደውን አቅጣጫ ለመገደብ እና ለመመለስ ይሄ ነው የማይባል እንቅስቃሴ በሰፊው አለ። በግለሰብ ደረጃ ጥያቄ ለመመለስ እንደ ጆን ማኬን አይነት ሰዎች ነበሩ፣ ወደፊት ይኖራሉ፣ ግን ጥቂቶች ናቸው። እኚህ በጣም እንቁ ልበል ሬር ሰው ናቸው፣ በጣም የተለዩ ሰው ናቸው። ህይወት ታሪካቸውን ካየን ትህትናቸውን፣ ጨዋነታቸውን ሁሉም የሚመሰክረው ነው። ንጹህነታቸውን፣ ሀገር ወዳድነታቸውን ያው እንግዲህ ሰው ልጅ የራሱ ድክመት አለው። እሳቸውንም ሁለት ሶስት ድክመቶች እንዲሁ ለመሳቅ ያህል ሟች ለመውቀስ ሳይሆን
ማንሳት ነበረብን እሱን ጥያቄ
አው በጣም ትኩናቸው 80 በመቶ እንደሚነዳ መኪና ናቸው ያሉት ሲናገሩ ቁጣቸው ደግሞ ሲገነፍል ይሄ ነው የማይባል ቁጣ ነው ያወርዱታል መልሰው ደግሞ ወዳጅ ቅርታ ይጠይቃሉ ትንሽ በመቀለድ ይቃወቁ ናቸው ያም ደግሞ ሴለሮች ይባላል ማሪኖች ማለት ነው ባህተኞች ከሀገር ሀገር ሲሄዱ ትንሽ ወጣ ያለ ጆኮችና ቀልዶችን ማውራት ይወዳሉ በዛም ይቃወቁ ናቸው ግን ለቀልድነት መሆኑ ሰው ያውቃል የራሳቸው የግል ድክመቶች አላቸው እንደሰውነት ናቸው እና አፋችን የመሰሉ የታወቁ ሰዎች የማይመጡበት ምንም ምክንያት የለም ቁጥራቸው ሊቀንስም ብዬ ነው በዛ ነው ማለት አንድ ነጥብ ስለተው የኳሊቲ የተነጋሁት የተለዩ ፋሚሊ ናቸው ቀብሩ ላይ ማየት እንደሆነ አንድ ከኤዥያ የመጣች ጥቁር ልጅ ነበረች እሷ ልጅ የእሳቸው ስም የያዘች ልጃቸው ናት ልጄ ናት ነው የሚሉት እሳቸውና ባለቤታቸው አዳፕት አድርጓት ነው ከባንግላዴሽ
የጉድፈቻ ልጃቸው ነች
የጉድፈቻ ልጅ ብሪጅት ትባላለች እንዲህ አይነት ሰው ኢንተርናሽናል እና ግሎባል ሰው ናቸው ነው ማለት ነው ከልጃቸው ሳይለዩ እኩል አስተምሮ እኩል ያልኖረው በሶስት አመቷ የሜዲካል ችግር ኖሯት ባንግላዴሽ ከማዘር ተሬዛ ከሳቸው ከሚያሳድጓቸው ልጆች አንጥቶ አስፈቅዶ ያሳደጓት ልጅ ናት። እንዲህ አይነት ለሰው ልጅ የሚቆረቆሩም ሰው ኳሊቲ ናቸው ማለት ነው። እንግዲህ ይሄን ይመስላል አቶ ሰለሞን።
እግዚአብሔር ይስጥልኝ ዶክተር ብሩክ ደህና ነሽ?
አሜን። እኔም አመሰግናለሁ ደህና ነሽ? አሜን።